ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 9 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም መርሳትን ነው መርሳት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናሰማለን። ከዚያም
ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተው የታሪክ ዘመን አሳልፋ ነው። ወያኔ የክፍፍል ፖለቲካውና መዘዙ
ከአምስት ዓመታት በፊት በሚያዝያ ወር ወጥቶ የነበረውን የዲሞክራሲያ እትም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ግን ርዕሶቹ። የዳንጎቴ ሲሚንቶ ፋብሪካ ስራ አስኪያጅ ጸሐፊና ሹፌር ባልታወቁ ሰዎች ተገደሉ። የውጭ ምንዛሪ እጥረት የሀገሪቱን ኢኮኖሚ ይበልጥ ውስብስብ እያደረገው ነው። ሶማሌላንድና ፑንትላንድ ግጭት ወደ ጦርነት አድጓል። በመካከለኛው ምስራቅ ውጥረቱ ተባብሶ ቀጥሏል። ለእነዚህና ለሌሎች ዜናዎች ዝርዝሩን እነሆ።
የዳንጎቴ የሲሚንቶ ፋብሪካ ስራ አስኪያጅ የሆኑት የህንዱ ተወላጅ ሚስተር ዲፕ ካማራ፣ ሹፌራቸው አቶ በቃል አለኸኝና ጸሐፊያቸው አቶ ጸጋይ ግደይ ረቡዕ ሚያዝያ 9 ቀን ባልታወቁ ሰዎች የተገደሉ መሆናቸው ተነግሯል። ሶስቱም ሰዎች የተገደሉት ከአዲስ አበባ 85 ኪሎ ሜትር ርቀት በምትገኘው በምዕራብ ሸዋ በአዳበርጋ ዞን ልዩ ስሙ ረጂ በተባለ አካባቢ መሆኑን የዜና ምንጮች ገልጸዋል። ገዳዮቹ እነማን እንደሆኑና ለግድያው ምክንያት የሆነ ጉዳይ ገና በመጣራት ላይ ሲሆን፣ ባለፈው ሳምንት የፋብሪካው ኃላፊዎችና የአካባቢው ህዝብ ተወካዮች በተገኙበት ስብሰባ በተለያዩ ጉዳዮች ላይ ውይይት መደረጉ ተነግሯል። የውጭ ምንዛሪ እጥረት በአገሪቱም የተለያዩ የኢኮኖሚ መስኮች ላይ ችግርና ውጥረት እያስከተለ መሆኑን ባለሙያዎች እየተናገሩ ይገኛሉ። እጥረቱ ከፍተኛ ጉዳት እያደረሰ ያለው የውጭ ምንዛሪ ያስገኛሉ ተብሎ በሚጠበቁ ወደ ውጭ በሚላኩ ዕቃዎች መጠን ላይ በመሆኑ ችግሩን ይበልጥ ውስብስብና አዙሪት ውስጥ እየከተተው መምጣቱ ተነግሯል። ወደ ውጭ የሚላኩትን ዕቃዎች ለማምረት ከማሽን ጀምሮ እስከ ግብዓት ድረስ የሚመጣው ከውጭ በመሆኑና በውጭ ምንዛሪ እጥረት ምክንያት እነዚህን ዕቃዎች ወደ አገር ውስጥ ማስመጣት ባለመቻሉ ወደ ውጭ በመላክ የውጭ ምንዛሪውን ሊያስገኙ የሚችሉ ምርቶችን ማምረት ያልተቻለ መሆኑ ተነግሯል። በአሁኑ ወቅት ወደ ውጭ የሚላኩት ምርቶች መጠን በጣም የቀነሰ ሲሆን ገቢው ከ3 ቢሊዮን ብር በታች ያሽቆለቆለ መሆኑ ተነግሯል። ከዚህ በተጨማሪም የውጭ ምንዛሪን በማምጣት በአገር ውስጥ መዋለ ንዋይ የሚያፈሱ የውጭ ባለሀብቶች ካቋቋሙት የንግድም ሆነ የሥራ ተቋም የሚያገኙት ትርፍ በውጭ ምንዛሪ ለመውሰድ የሚጠበቁ ሲሆን፣ በጥረቱ ምክንያት ይህ ተግባራዊ ሊሆን ባለመቻሉ መዋለ ንዋይ ለማፍሰስ ፍላጎት ያላቸው ባለሀብቶች ቁጥር የቀነሰ ከመሆኑም በላይ ያሉትም እየዘጉ ለመሄድ ዝግጁነት እያደረጉ መሆናቸው ይነገራል። ከውጭ ከሚገኘው ኢትዮጵያ አካባቢ ወደ አገር ውስጥ ይገባ የነበረው የውጭ ምንዛሪ በከፍተኛ ደረጃ በመቀነሱ ችግሩን አባብሷልም ተብሏል። የሻቢያው መሪ ኢሳያስ አፈወርቂ በጠና ታሞ ወደ አቡዳቢ ሄደ መሆኑን ጉዳዩን በቅርብ የሚያውቁ ምንጮች ተናግረዋል። የማነ ገብረ መስቀልና ዶክተር አልይሌ አጅቦት ሄደዋል ከሚለው ዜና በስተቀር ስለ ህመሙ ክብደትም ሆነ መጠን የተነገረ መረጃ የለም። ይዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በሶማሌላንድና በፑንትላንድ መካከል የተከሰተው ግጭት እየተባባሰ ሄዶ ለበርካታ ህይወት መጥፋት ምክንያት መሆኑ ተነገረ። የሶማሌላንድና የፑንትላንድ ባለስልጣኖች ሱል ተብሎ በሚጠራው ሰፊ አካባቢ ላይ የይገባኛል ጥያቄ በማንሳት ላለፉት 10 አመታት ግጭት ሲያደርጉ መቆየታቸው የሚታወቅ ሲሆን ባለፉት ጥቂት ቀናት እየተካሄደ ያለው ግጭት ግን ከፍተኛ ደረጃ ላይ የደረሰ መሆኑ ታውቋል። ባለፈው ማክሰኞ ቱካራ በተባለችው መንደር ለመያዝ በሁለቱ ወገኖች መካከል በተደረገው የተኩስ ልውውጥ በሶማሌላንድ በኩል 45 ወታደሮች መሞታቸውና በርካታ መቁሰላቸውን እንዲሁም መንደሪቷን ከያዘችው ከፑንትላንድ በኩል 18 ወታደሮች መሞታቸውና ከ21 በላይ መቁሰላቸውን የዜና ምንጮች ተናግረዋል። በአካባቢው አሁንም ጦርነቱ ያልበረደ መሆኑና አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማ የዜና ምንጮች ተክሰዋል። በመካከለኛው ምስራቅ የተከሰተው ውጥረት የቀጠለ ሲሆን ተቃውሞ ለረጅም ጊዜ ሊቀጥል እንደሚችል ታዛቢዎች እየተናገሩ ይገኛሉ። በያዝነው ሳምንት መጀመሪያ ላይ የእስራኤል ወታደሮች ከ62 በላይ ፍልስጤማውያንን መግደላቸው የሚታወቅ ሲሆን ረቡዕ ሚያዝያ 9 ቀን ለሐሙስ አጥቢያ የእስራኤል ወታደሮች በጋዛ የሐማስ ወታደራዊ ይዞታ ናቸው ብሎ በጠረጠሯቸው ቦታዎች ላይ ጥቃት መፈጸማቸው ታውቋል። ፍልስጤማውያን ከሀገራቸው በእስራኤሎች የተፈናቀሉበትን 70ኛ ዓመት በሐዘንና በተቃውሞ እያከበሩ ሲሆን ባለፉት 7 ሳምንታት ባካሄዱት ተከታታይ እንቅስቃሴ 111 ፍልስጤማውያን በእስራኤል ወታደሮች ሲገደሉ ከ12000 በላይ ደግሞ የአካል ጉዳት ደርሶባቸዋል ተብሏል። የፓለስቲናን አስተዳደር በአሜሪካ የነበረውን የልዑክ ቡድን ወደ አገሩ እንዲመለስ ያዘዘ ሲሆን በኢየሩሳሌም ውስጥ ነዋሪ የሆኑ የፍልስጤም ተወላጆች የተቃውሞ ሰልፎች ያደረጉ መሆናቸው ተነግሯል። የፍልስጤማውያኑን ጭፍጨፋ በተመለከተ በቱርክና በእስራኤል መካከል የቃላት ጦርነቱ ተባብሷል። በመጨረሻም በኮንጎ የተከሰተው የኢቦላ ተላላፊ በሽታ ወደ ከተሞች እየተዛመተ በመሄዱ ከፍተኛ ስጋት የፈጠረ መሆኑ ተነግሯል። በሰሜን ምስራቅ ኮንጎ በምትገኘው ባንዳካ በተባለችውና 1 ሚሊዮን ህዝብ በሚኖርባት ከተማ በሽታው ይዟቸዋል ተብሎ በተጠረጠሩ 2 ሰዎች ላይ የተካሄደው ምርመራ ተጠናቆ አንደኛው በኢቦላ እንደተለከፈ ተረጋግጧልም ተብሏል። በአሁኑ ወቅት በኮንጎ 44 ሰዎች በበሽታው መያዛቸው የተዘገበ ሲሆን ከነዚህ ውስጥ 23 የሚሆኑት መሞታቸው ተረጋግጧል። ዋናው ከተማ ኪንሻሳ 10 ሚሊዮን ህዝብ በሚገኝበት ሲሆን በሽታው ወደ ከተማው ይስፋፋል የሚል ስጋትም ፈጥሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Fire, the guy in the market, you're tired.
ነው መርሳት ኢትዮጵያ ግፍ የሚመረትባት አገር ከሆነች ዘመን አልፏል ግፍን በግፍ ላይ ሲጭኑ እሪ እንዳንል ደግሞ እርሱት ተውት ይቀርባሉም በሚል ይሰብኩናል የስንቱ ንጹህ ዜጋ ደም የፈተ ያለ እያለ ዛሬም በመጮህ ላይ ነው ሪቫይ ማድሪቱ ብለን ለነ አሊ ሙሳና ጌታቸው ሽበሺ ወንጀል ያሰማነው ጩኸት ዛሬም ያጅበናል እርምጃ ይወሰድባቸው ሲል ፈርሞ ስንቱን ያስገደለው ኮሎኔል ዛሬ ነጻ ሆኖ ከወያኔ ጎን ተለጥፎ ቅጥፈቱን በመጽሐፍ መልክ ሲያሰራጭ ይሐፋሁንም ህገወጥ ተብሎ በመሰደድ ላይ እንዳለ በመጻት የምናየው የምንታዘበው ነው መርሳትን ነው መርሳት የወያኔ የደህንነት ኃላፊ ሆኖ ለስንት ዜጋ ስቃይና ግድያም ተጠያቂ የሆነው ወያኔ ያለፈው ሰሞን ከእስር ተለቀቀ። እሱ ወደ ዝዋይ ዲዲሳና ሌሎች ማጎሪያዎች የከተታቸው ግን እስከዛሬ አልተፈቱም። እርስ በርሳቸው ሲተቀቀሙ ወያኔዎች ሰለባቸው ላይ አሁንም ወንጀል እየፈጸሙ ናቸው። ጥፋት ባልታመነበት ይቅር ማለት ትርጉም አልባ ቢሆንም የፋሽስቱ ኮሎኔል ሰለባዎች አገራቸው እንዳይገቡ ተከልክለው ለፈረጠጠው ጭራቅ ምህረት እናድርግለት ብለው በቆስላችን ላይ ጨው ይነሰንሳሉ። በቦሌ ያለውን የያዟቸው የስም ዝርዝር እንኳ ሰረዝ ነው ሲሉ አልሰማንም። አለህግ የታሰሩት መልሰው ምህረት ጠይቁ የሚባልበት ሁኔታ 28 ዓመት አጅቦናል። የደረሰብንን በደል ያለፈውም ወያኔም የሚያደርሱብንን መከራ እንዴትስ ልንረሳ እንችላለን? ፍትህ መች አገኘን? የሚጮኸው የህዝብ ደም መች ታበሰ? ስለ ፍቅር በስማሚቀር ያለው ሰይጣን ነው የሚለውን ያስታውሰናል። በደፈናው እንተረክ በሚል ህገወጥ ወንጀልን አደበስብሶ ለማለፍ መጣር እንጂ ሌላ ሊሆን አይችልም። ይህን ስንል ቂም በቀልን ያናፍሳሉ የሚሉ እንዳሉ አላጣ ነው። የምንፈልገው ፍትህን ነው። ወንጀለኛ ተገቢውን ቅጣት እንዲያገኝ ነው። ስንቱን ህይወት ያጠፉና አገራችንን ያስለቀሱ እነ ስብሐት በረከት አባይ ወዘተ ወንጀለኛ ወያኔዎች እንዴትስ በይቅርታ ሊታለፉ ይጠበቃል? ብዙ ወንጀለኞች የጴንጤ ሃይማኖትን መደበቂያ ለማድረግ እንደሚጠቀሙበት ታምራት ላይኔ የተባለው ወንጀለኛ አንድ ምሳሌ ነው። ኢየሱስ ምሮኛል ስላለ ህዝብ ግን ይለቀዋል ይመረዋል ማለት አይደለም። ጠቅላይ ሚኒስትር ተብዮቹ ሃይማኖታቸውን ከፖለቲካ እንዳይደባልቁብን ሊነገራቸው ይገባል። ያለን ክስተት የለም ማለት ያምባገነኖች ልማድ ነው። አሊያም ሊበሏት ያሰባትን እንደሚባለው ሊያጠፉት የሚፈልጉትን ህዝብ ከሰውነት አውጥተው መዝለፍ ይቀናቸዋል። የእስራኤል ባለስልጣኖች ናዚዎች የሰደቧቸውን ረስተው ዛሬ ፍልስጤሞችን እና አፍሪካውያንን ከሰው ረድፍ አውጥተው እንደሚዘልፉ የምንሰማው ነው። ወያኔ በአማራው ላይ ይህ ነው የማይባል የስም ማጥፋት ዘመቻ በማድረግ የትግራይ ወጣቶችን በጥላቻ በመበረዝ ያደረሰውን ጥፋት አይተናል። ኢህአፓን በተመለከተ የሚከተለው ፖለቲካ ከደርግ የተወሰደ ነው። ደርጉ ከቀይ ሽብር ጥቃት በኋላ ምንም እንኳ ኢህአፓ በገጠር የትጥቅ ትግሉን ቢቀጥልም ከሱዳን ድንበር እስከ ጣና ያለውን በቁጥጥሩ አስገብቶ ቢያስተዳድርም የድርጅቱን ስም አትጥሩ ብሎ ባዘዘው መሰረት የድርጅቱን ጦር የግለሰብ ጦር አስመስሎ ሲያቀርብና ኢህአፓ የለም ጠፍቷል ሲልም ከርሞ ነበር። ወያኔም ይህን ፖለቲካ በመከተል አንዴ ጦረኛ ነው ሌላ ጊዜ ጭራሽ የለም በማለት ውስጥ ለውስጥ ግን አፈናውን የድርጅቱን አባሎች ባላቸው ላይ በመቀጠል ቆይቷል። የጎንደር ጎጃም እንቅስቃሴ የግድ ሆኖበት ባፍላፊ ጣጣ ያመጣብን ጸረ ትግሬው ኢህአፓ ነው ማለት ቢገደድም አሁንም ቢሆን አቋሙ ድርጅቱ እንደሌለ መቁጠር ነው። አዲሱ ሹምም የድርጅቱን ስም የማያነሳው እስረኛ ለመልቀቅ የማይቃጣው እነ ኦነግን ግቡ ብሎ ሊፈቅድ ሲነሳ ይሃፓን በሕገ ወጥነት እንደፈረጁ የሚቀጥለውም አለ ምክንያት አይደለም። ወያኔ ድርጅቱን ይጠላል ይፈራልም። በ1983 የሽግግር ጉባኤ እንዳይገኝ ያደረገው ከዚሁ ተነስቶ ነው። ዛሬም በየትኛውም መንገድ ይሃፓ ሕጋዊ ሆኖ መታገል ከቻለ ይጎዳኛል ብሎ እንደደመደመ አለ። ይህን ስንል ራሳችንን የሌለን ክብደትና ሚና ለመስጠት ሳይሆን የምናውቀውን ሐቁን ለመናገር ነው። አዲሱ ሹም ከገለባ ቡድን ጋር በቅድሚያ ንግግር ጀምሮ መሪዎቹን ወደ አዲስ አበባ የጠራው ሌሎችን አግልሎ ለማቆየትና ጊዜ ለመግዛት መሆኑ ለማንም ግልጽ ነው። ሁሉንም የፖለቲካ እስረኞች መፍታት የማይፈልጉት ከዚህ ጋር የተያያዘ መሆኑ ምስጢር አይደለም። ያፓን አረሱትም አሁንም ነጥረው ሊያጠፉት እየጣሩ ናቸው እንጂ። ያፓ እንዳለና እየታገለም እንደሆነ የተረዱትና ያመኑት ሁኔታ ሲሆን፣ በሌላ በኩል ግን የሰጎን ፖለቲካቸው የትም እንደማያደርሳቸው ጋር ነው። እስረኞችን ላለመፍታት ድርጅቱን ለማግለል የመረጡት የኢህአፓ የለም አቋም የሚያዋጣቸው አለመሆኑ ግልጽ ነው። ለመሆኑ ሊያፍኑት ሊያዘጉት የሚጥሩት ፍኖተ ዲሞክራሲ የማን ሬዲዮ ሆኖ ነው? መርሳትን ነው መርሳት ስንል በቂም በቀል ደም መፋሰሱን እናስቀጥል በሚል እንዳልሆነ የሚያውቅ ሁሉ ያውቃል። ወንጀልን ግን ሸፋፍኖ ማለፍ አይቻልም ነው መሰረታችን። እነ ፍሳ ደስታ፣ ፍቅረ ስላሴ፣ ለገሳ አስፋው ወዘተ ሰው በላዎች ህዝብ ሳይፈረዳቸው እነሆ በነጻ በሀገር መኖር ብቻ አይደለም ጥፋተኛ አይደለንም ብለው ወንጀላቸውን ክደው በአደባባይ ይጮሃሉ። በአሁኑ ጊዜ በበርካታ የአውሮፓ ሀገሮች ናዚዎች አይሁዶችን አልፈጁም ብሎ መናገር መካድ በሕግ ያስቀጣል። ስንቱን ዜጋ የፈጀውን ትውልድ የመተረውን ቀይ ሽብርና የዚያን አረመኔ አገዛዝ ወንጀል የሚክዱት ሁሉ የወያኔ ወዳጆች ናቸው። በነገራችን ላይ በነቂስ ወጥተው አዲሱን ሹም መደገፋቸው በዚሁ መጠቀስ ያለበት ነው። እስራኤል ግፍ የፈጸሙትን ናዚዎች አሳዳ ስትቀጣ፣ ሩዋንዳ ነፍሰ ገዳዮችን ለፍርድ ስታበቃ እያየን የፈሰሰው ደማችን ላይ ጮቤ ረጋጮች ይቅር በሉ የሚሉንን ልናዳምጥ መጠበቅ የለበትም። ስብሐት ነጋ ፍስሐ ደስታን ትግራይ ወስጄ አዞርኩት አስጎበኘሁት ሲል በጉራ መልክ የተናገረውን የምንረሳውም ሊሆን አይችልም። ይቅር ማለት የአባትን ገዳይ አባባ የሚያሰኝ ከሆነ ውርደት ነው። በዚህ መስክ መልከስከሱን ደግሞ ለጅቦቹ የምንተወው ይሆናል። ምህረት ሰጪ በደል የደረሰበት ሕዝብ ራሱ ብቻ ነው። ማንም ኃይል ወይም ቡድን ሕዝብን ተክቶ ሊወስን አይችልም። መንግሥቱ የተባለውን አውሬ ምህረት ሊያደርግ የሚችለው የኢትዮጵያ ሕዝብ እንጂ ወያኔ ወይም ከወያኔ ጋር የባጀ የከረመና አገርን ያጠቃ ሊሆን አይችልም። ግርግር ለሌባ ያመቻል ሁኔታን ፈጥረው የማይሆንና የማንቀበለውን ሁሉ ሊግቱን የሚያደርጉትን ጥረትና ዘመቻ ኢህአፓ አጥብቆ ይቃወማል፣ በተከታታይም ያጋልጣል። በግርግር ኢህአፓንም የለም በሚል አግልሎ ሰላምን ለማግኘት ሙከራንም ማውገዝ ብቻ ሳይሆን ትግሉን አፋፍሞና እስካሁን ከነበረበት ደረጃ ከፍ አድርጎ ሙከራውን ያከሽፈዋል። ቃላችን ይህ ነው። የምንረሳው የለም፣ ቁስላችን አልሻለምና። ለአመታት የታገልነው ወያኔ፣ ጓዶቻችንን የፈጀው ወያኔ፣ አገራችንን ያደማው ወያኔ አሁንም በስልጣን እና በወንጀል አለና። ወልቃይት ጠገዴን ያስለቀሰው፣ ወልዲያን ያደማው፣ አምቦን ደም በደም ያደረገው፣ አኝዋኩንና ሶማሌውን የፈጀው፣ ጎንደር ባህር ዳር የግፍ ግድያውን ያስፋፋው ወያኔ አሁንም ጥርሱን አግጦ ደም እንደጠማው አለና የምንረሳው ምንም የለም። ሐቅን ተጨባጭ ሁኔታን አናይም በሚል አጉል ምኞትን መጋለቡ ደግሞ ብዙ ድል አስነጥቆናልና አገር ሊያሳጣን የሚችልም ነውና የምናስተናግደው ጅልነት ሊሆን አንፈቅድለትም፣ መፍቀድም የለብንም። ትግላችን ተፋፍሞ ይቀጥል። ያባ የኢትዮጵያ ሕዝብ አለኝታ ነው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
ገራቶ ብርብርነቶ ደሸጊቱን ትየ አንገሮ ገራንቆ ባይሽ ሀዋ ቶቶ ሲነቢረ ኦልቴ ነገ መጅብቴ ተኪቲን ትየ ባናቾ ሴቻነሎቴ ገራቆ ብርብርነቶ ደሸጊቱን ትየ Maloya jalalise basabte anan kobarate site takitintia Janalarte gara kober pernato de shakituntia Ankaro garanko baise hawa otosina bira orte nagamachibde jalalentia Odu seni fon kute hitike kun kon kota de shakitutia malaka nanama tujana de boya sekarun nananya de takitintia Nanarte garako pirpirnato de shakituntia Ankaro garanko baise hawa otosina bira orte nagamachibde takitintia Yantarakallo makana asiki baise jala jala lentia Sikate Mano mab na bira habda Kon na bir na tu debi Adara janala La pagabal na jogesa Hasifa chamar sa ole Shakitu tia Malaga Torbalar rano limado Nama ormati wanale Takiti tia
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል ወያኔ የከፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና ዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፈፈልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በህዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመለክት ሆኗል። ባለፉት 20 አመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባ ጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ፣ በጉጂና በቦረና፣ በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓ ም በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቀሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉሥ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ሕዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም አገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩን አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በሕዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሠረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉምዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባ ሀገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው በደቡብ ያሉ የተለያዩ ብሔረሰቦች አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለሀገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ክንድ አፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የሰረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሠረታዊ ምክንያት አልነበረም። በገዛዞቹ የተፈጠረው በደልና ጭቆና ወቅቱ መልስ ሳገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ በገዢዎች ከተራገበና ከተባባሰ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በበርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌደራል ስርዓትና በሕገ መንግስት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የህዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መርት በሕገ መንግሥት ተብዬው ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መርት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ህዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁል ጊዜም በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ ምርት እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ሕዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ ቀብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ እውነታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንድ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውን ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በሕዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ ያገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 ዓመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት፣ ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የክፍፍል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም حزب كامررنا كامت أدقمو باتشر جزيوست اللي بوغدن دا ميشل ياغر اتشنم هون يليرو تشاغر اتاريكوش يارغا قطول لدال يكفز فلو تانك وياني سي بوغد من عينت ملك دا ميز متن بيبا ايتشالم أدقاون جن ما قالل ايتشالم سلوانم من مدرق اللبت يميلو تياكي ملس فلاقينو يابا كذبا فيت بتدقاقامي بزيبا كل اقواموني قلت انها برا الراسي هون يشقرونا تحسابي النتو بردات اهونم بما دقمونيتا قلت سمادرق يشال ملسوم عمالكا كتن كماستكاك الجمرو በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና ያጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢት ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የኩልነትና የፍትህ ጥያቄዎችን የሚያነሱ በየር በየረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹናቸው ማለትም አይደለም። ባርባ ጉጉም ሆነ በበደል ነው የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና ብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና እኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌደራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌደራል ያስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን ወክላለው የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌደራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክን የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት ይሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው ትግል አጋርነት በቤንሻንጉልም ሆነ በጋምቤላ በማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ለየልዩ ግዜ በተለያየ በህረሰብ አባላት ላይ ሲወሰዱ የነበሩትን ባይል የማፈናቀል እርምጃዎች የተለያየ በህረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንከሰካሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያየ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የተባበረን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው የኢትዮጵያ ህዝብ በዚህ ተባብረን የሚረጋጋና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥራታችን እንጠብቀው። በኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
Yeah.